Angel Radio. ሰላም ለእናንተ ይሁን አድማጮቻችን በጌታችን በኢየሱስ ክርስቶስ በተገለጠው የእግዚአብሔር ፍጹም ፍቅር ሆነን ወደ ልጁ የፍቅር መንግስት በዚህ ዘመን የእምነትን መጠን አካፍሎ ለተራችሁና ሊመጡ ባሉ ዘመናትም ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ለሚጠሩት ብሎም ፍርዱ በዓለም ሁሉ ሲገለጥ ጽድቅን ለሚያስተምራቸው ፍጥረታቱ ሁሉ ሰላም ይሁን እንላለን። ወንጌል ሬዲዮ በመልካም ሥራ ሁሉ ፍሬን ያፈራን እግዚአብሔርን በማወቅ እንደግ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን። wangelradio.com
Thank you. ጽፉም ያበሱ ጥላቴ ፍርሃት ቢያረነኝ ከጸበበቴ ጥባው ብዬ ስል ወየው ጌታዬ ከፊት ያልፋል ኢየሱስ ጋሻዬ አመጠጠብኝ በዓለም ካለው እጅግ ይበጣል በእኔ ያለው የፍጥረት ገዢ ተቆጣጣሪ ጌታ ኢየሱስ ከእኔ ጋር ነው። ጥላት እንደ ነብ ሰሞ ቢመጣ ምሽጌን ትቼ እኔ ማልወጣ በእግዚአብሔር ስም አሸንፋለው ጎልያድ ንርቆ በዓይኔ አያለ አመጠጠብኝ በዓለም ካለው እጅግ ይበልጣል በእኔ ያለው የፍጥረት ገዢ ተቆጣጣሪ ጌታ ኢየሱስ ከእኔ ጋር ነው። ጽኑ ኃያለው የአምላክ ጦረኛ አንዱ ለሺ ነው የምነት አርበኛ በአመተኞች እጅ ደሙን በትኖ ፍሬውን ያበዛል በአምላኩ ታምኖ ካበከተብኝ በዓለም ካለው እጅግ ይበልጣል በእኔ ያለው የፍጥረት ገዢ ተቆጣጣሪ ጌታ ኢየሱስ ከእኔ ጋር ረዳት እንዳለኝ ጠላቴም ያያል እንደ ዘበተ መቼ ይቀራል የመስቀል ጽዋ እኔም ጠጣለሁ ድል ይታወጃል ይሻገራል ካበተተብኝ በዓለም ካለው እጅግ ይበልጣል በእኔ ያለው የፍጥረት ገዢ ተቆጣጣሪው ጌታ ኢየሱስ ከእኔ ጋር ነው። ጌታ ኢየሱስ ከእኔ ጋር ነው።
ሰላም ለእናንተ ይሁን አድማጮቻችን። ከዚህ በመቀጠል ወንድም ቢንያም እግዚአብሔርን ቃል ይዞልን ይቀርባል። ጌታ የሊዲያ ልብ እንደከፈተ ቃሉ ህይወት ይሆንልን ዘንድ እንድንሰማ እግዚአብሔር ይርዳል። መልካም ጊዜ ይሁንልን በጌታ በኢየሱስ ክርስቶስ ስም አሜን።
በድጋሚ ሰላም ለእናንተ ይሁን አድማጮቻችን። ዛሬ ጌታ እግዚአብሔር በተለያየ ስም ራሱን ለፍጥረት የገለጠበትን ያመራር ዘርፍ አብረን ከእግዚአብሔር ቃል ውስጥ እናያለን። ጌታም ማስተዋል እንዲሰጠን ጸሎታችን ነው። ክብር ሁሉ ለክብር አምላክ ለእግዚአብሔር ይሁን አሜን። እግዚአብሔር አባት እና አምላካችን በመጽሐፍ ቅዱስ ራሱ የተገለጠባቸውና የተጠራባቸው ብዙ መለኮታዊ ስሞች አሉ። በመጽሐፍ ቅዱስ ስም የሚገልጸው ተፈጥሮንና ባህሪን ነው። እነዚህ ስሞች ልዩ ትርጉምና ብርቱ መልእክት ጥልቅ ምስጢር ያላቸው ናቸው። ከአማርኛችን ስነ ጽሑፋዊ ዘዬ የተነሳ በመጽሐፍ ቅዱስ በአማርኛው በልዩ ልዩ ስፍራ የሚገኙ ታሪኮች በቅኔ መጽሐፍት ውስጥ ያሉ ግጥሞች በብሉይ ኪዳን የዕብራይስጥን በአዲስ ኪዳን የግሪኩን ስነ ጽሑፋዊ ቅርጽ ተከትለው በግጥም አደራደር ስልት እንዲሰደሩ ተደርገው ተተርጉመው ተቀምጧል። ስርዓተ ነጥቦቹ የአንቀጽ አከፋፈሎቹና ርዕሶች ከሞላ ጎደል የእንግሊዝኛ ትርጉሞች መሰረት በማድረግ የተሰሩ ናቸው። ከአማርኛ ፊደላት ባህር የተነሳ እግዚአብሔር ራሱን የገለጠባቸው መለኮታዊ ስሞች በአብዛኛዎቹ የት የት እንደተጠቀሱ ለመለየት አይቻልም። ስሞቹ እግዚአብሔር አምላክ፣ ጌታ ወዘተ ተብለው ተተርጉመዋል። ከእግዚአብሔር ስሞች ለምሳሌ ኤሎሂም፣ ያህዌ፣ አዶናይ፣ ኤልሻዳይ ወዘተ እንዳሉ የታወቀ ነው። አዲሱ መደበኛ ትርጉም ከመቅድሙ የተጠቀሰ። ዛሬ ለማየት የምንፈልገው ኤልሻዳይ እና ያህዌ በሚል እግዚአብሔር የተገለጠባቸውን ስሞች ነው። ከተቻለም ሌሎችን ለመግለጥ እንሞክራለን። ከሙሴ በፊት ቅዱስ እግዚአብሔር አባትና አምላካችን በመጀመሪያ ራሱን ለአብርሃም፣ ለይስሐቅ፣ ለያዕቆብ የተገለጠው ኤልሻዳይ በሚለው ስሙ ነበር። በዘጸአት 6:3 ስንመለከት የስሙ ትርጉም ሁሉን የሚችል እግዚአብሔር ተብሎ ተተርጉሟል። ነገሩ ይህ ስም መተርጎም አልነበረበትም፣ በኦሪት እንዳለ መቀመጥ ነበረበት። ሃሌሉያ። በኦሪት ዘፍጥረት እንደምናስተውለው የፍጥረት መገኛ ምንጭ እግዚአብሔር ራሱ ነው። በነገራችን ላይ ኦሪት ዘፍጥረት የሚለው የአማርኛው ስም ከዕብራይስጡና ከግሪኩ ጋር ተመሳሳይ ትርጉም አለው። ኦሪት ማለት እንዳገባቡ ሕግ፣ ፍትህ፣ ትእዛዝ ማለት ሲሆን ፍጥረት ማለት ደግሞ እንዳገባቡ መፍጠር፣ መፈጠር፣ አፈጣጠር፣ ፈጠራ፣ ፍጡርነት፣ ጥንት፣ ዘር፣ ስር፣ ምንጭ፣ ልደት፣ ትውልድ ማለት ነው። ፍጥረት የሚለው ቃል ፊት የሚገኘው ዘ የግዕዝ ዘርፍ አያያሽ መስተዋድድ ሲሆን የአማርኛ አቻው የ ነው። ስለዚህ ኦሪት ዘፍጥረት ማለት የፍጥረት ሕግ፣ የፍጥረት ደንብ፣ የፍጥረት ስር፣ የፍጥረት ምንጭ፣ የፍጥረት መገኘት፣ የፍጥረት ውልደት፣ የፍጥረት ልደት፣ የፍጥረት ትውልድ ማለት ነው። ኤልሻዳይ ወይም ሁሉን ቻይ ይህ የጌታ ስም የሚያሳየው የተገለጠበት ባህሪውና ተፈጥሮው በዘፍጥረት ለፍጥረት የተገለጠው እንዲገባን መንፈሳዊውን ሁኔታ በሰው ቋንቋ እናስቀምጠውና ለፍጥረት በእናታዊ አመራር ዘይቤ የተገለጠበት ዘመን ነው። ሁሉ ከርሱ የሚለው ቃል በግሪኩ ሁሉ ከርሱ ወጥቷልና የሚለውን ሐሳብ ያሳየናል። ይህም እግዚአብሔር የፍጥረት መገኛ ምንጭ መሆኑን ያስተምረናል። ሕፃን ልጅ በመጀመሪያም በቆቅላው የማደጊያ ዘመኖቹ እንደሚደረግ እንክብካቤ እግዚአብሔርም በዛ መልክ ፍጥረቱን ቀስ በቀስ ወደሚፈልገው የብስለት ደረጃ እስኪያመጣው ድረስ ሲያሳድገው ሲንከባከበው እናስተውላለን። እግዚአብሔርም ከብዙ ዓመት በኋላ ለሙሴ ያህዌ በሚል ስሙ ተገለጠለት። ይህም እግዚአብሔር እንደ አባት ራሱን የገለጠበት ጊዜ ነው። ለሕዝቡም ስነ ስርዓትን በሕግ ምክንያት ሊያስይዝ የተገለጠበት ነው። ይህም ማለት እኛ ወደ ክርስቶስ እንድንመጣ የምንበስልበት ነው። በገላትያ 3:24 ስንመለከት ሕግ ወደ ክርስቶስ የሚያመጣን ሞግዚታችን ነው ሆኗል ይላል። ከሕጉ ስርዓት ውጪ ሕግ አልባ ልጅ ሆነን ነው የምናድገው። ወደ አጥፊ ልጅነት ልጅ ሆነንም ነው የምናድገው። አሊያም ለሌሎች መብት፣ ንብረት፣ ግዛት ያለን ክብር ትንሽ ይሆናል፣ ወይም ጋጠወጥ ባህሪ ታይብናል። የእግዚአብሔር ሕግ የተሰጠው ፊሎ የተባለው ፍቅር ደረጃ ሊያስተምረን ነው። በዚያም መንገድ ወደ አጋፔ መለኮታዊ ፍቅር አድገን ባህሪያችን ሆኖ የበሰሉ የእግዚአብሔር ልጆች ሆነን የማይታየውን የአባታችን መለኮታዊ ባህሪ በስጋችን ይገለጥ ዘንድ ነው። በነገራችን ላይ ሕግ በራሱ ከፍ ያለውን ሉዓላዊ የመለኮት ፍቅርን አይገልጽም። ሕግ የሚገልጸው ፊሎ ፍቅርን ነው። ይህም የወንድማማች ፍቅርን ማለት ነው። እነዚህ የግሪክ ቃላት በአዲስ ኪዳን የሚገኙት ሁለቱም ፍቅር ተብለው ተተርጉመዋል። ፊሎ ፍቅር ማለት ወንድማዊ ፍቅር ማለት ሲሆን አጋፔ ፍቅር ማለት ደግሞ መለኮታዊ ፍቅር ነው። አጋፔ ከሁኔታዎች ውጪ አንድ የወደዳቸው እስከ መጨረሻ የመውደድ አቀም ያለውና ዓለሙን እንዲው የወደደበት እግዚአብሔር አይነት ፍቅር እንደማለት ነው። በመጨረሻ እግዚአብሔር ኤልዮን the most high god ይህም በሉዓላዊ አምላክነቱ የተገለጠበት ነው። በዘፍጥረት 14:18 የሉዓላዊ አምላክ እግዚአብሔር ካህን ተብሎ የተተረጎመ ማለት ነው። ይህም ጌታ ኢየሱስ ታላቁ ሊቀ ካህን እኛም ልጆቹ በአመራሩ ስር ካህናት የሆነበት ሥርዓት ነው። እነኚህም የእግዚአብሔር ልጆች ከክርስቶስ ጋር በመድር የሚገዙ ናቸው። በዕብራውያን በራእይ 5:10 በራእይ 26 እና በዕብራውያን 3:1-3 ይመልከቱ። እግዚአብሔር ለፍጥረቱ የሚገለጠው በእነዚህ በማይለወጡ መንፈሳዊ አሰራሮች እንደሆነ ከቃሉ እናስተውላለን። ማንም ጻም በተፈጥሮ የተመጣጠነ የናቱን ጡት ወተት ዘሎ ወይም አልፎ እንጀራ መብላት አለም ብርንዶ መቁረጥና መጉመድ አይጀምርም፣ ቀልጥም መቀልጥም አይጀምርም። ወይም የህፃንነትና የምቦቆቅላ አፍላ ጊዜውን እድሜው ላይ በዳዴ መሄድ ሳይጀምር ዘሎ መራመድና መሮጥ አይጀምርም። በቅደም ተከተል እዛ ይደርሳል እንጂ። ደግሞም ልጅ ሳለ የተወደደ የወላጁን ግሳጼ አልፎ ባደገ ጊዜ የሚፈልግበት ትክክለኛ ባህሪ ይደርሳል ማለት አይቻልም። አንድ ህፃን ወደ ብስለት ደረጃ ለማምጣት ጊዜና ሂደት እንደሚወስድ ሁሉ እንዲሁ መንፈሳዊ ልጆችን ወደ ብስለት ለማምጣት ጊዜ ይወስዳል። ይህንንም ሂደት በሙሴ ስር ከነበሩት የእስራኤል ልጆች ላይ አይተናል። ሶስቱ መንፈሳዊ የደስታ ባህላቸው እግዚአብሔር ያለማመዳቸው ሶስት የብስለት ደረጃዎችን ያሳያሉ። ፋሲካ የሚያሳየን የመጀመሪያውን ደረጃ መንፈሳዊ የድርገት ደረጃ ነው። በዚያም ከእግዚአብሔር ጋር ያለን የመጀመሪያው በጌታ የሆንበት የግል ህብረታችንን ያሳያል። በእምነት መጽደቅን ያሳየናል። እስራኤል በበጉ ደም አምነው እንደዳኑ የመጀመሪያው ደረጃ የሚያሳየን በክርስቶስ መንፈሳዊ ህፃናት የሆኑትና ለቀለባቸው የቃሉ ወተት እንደሆነ ነው። እንዲሁም ብዙ ትእዛዝ እግዚአብሔርን ያዛሉ። አንድ ህፃን ሁሌ መታቀፍ እንደሚሻ መመገብ፣ ግፋ ሲል መጋት፣ እንዲሁም መነወጥን ይገባቸዋል። ይህ እጅግ ያልበሰለው የእድገት ግንኙነት ደረጃ ነው። ቤቢ ክርስቲያን አሁን ደግሞ እንደተወለደ ያምናል። ከዛም እንደሆነ ሆኖ አንድ ምኞት አለው። ስልጣን መንፈሳዊ ስርዓት ሁሉ ለእግዚአብሔር ልጆች የተጠበቀ እንደሆነ ሐሳቡ አለው። በገላትያ 4:1 ነገር ግን እላለሁ ህፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን እስከ ተቀጠረለት ቀን ድረስ ከጠባቂዎች ወይም ከመጋቢዎች በታች ነው። የበዓል 50 ቀን የጴንጤቆስቴ በዓል ልምምድ ደግሞ ነበረ፣ አሁንም አለ። በቀድሞቹ በዘመናዎች ይህ ደግሞ ለአባቶች በድምጽ የተሰጠበት ነው። ጴንጤቆስቴ በዓል የእግዚአብሔር ልጆችን ለሁለት የከፈለ ነው፣ የሚታዘዙና አመጸኞችን። ይህ ትዕይንት በምድረ በዳ በእስራኤል ታሪክ ውስጥ እናስተውላለን። ህዝቡ አባቱን መስማት በተቃወሙ ጊዜ ሙሴ ግን ታዞ ነበር። በኋላም ኢያሱና ካሌ መንፈስ የሚሰሙበት ጆሮ እንደነበራቸው አይተናል። ክፎሬ ይዘው ከመጡት 10 ሰላዮች ጋር አላበሩም፣ በመክራቸውም አልገቡም። በቤተክርስቲያን በጴንጤቆስቴ ዘመን አንድ አይነት ምሳሌ ሲገለጥ እናስተውላለን። ጌታ እግዚአብሔር ለሰባቱ ቤተክርስቲያን መልእክት ሰጠ፣ ግን ድነሾቹ ብቻ ጌታን የሰሙና የታዘዙት። መንፈስ ለአብያተ ክርስቲያን የሚናገረውን ጆሮ ያለው ይስማ የሚለውን ድል ለመንሳታቸው ምክንያት የመስማታቸው ውጤት ነው። ድነሾች ብቻ ናቸው እውነተኛው ጴንጤቆስቴዎች ድል የነሱት ብቻ ናቸው የመለኮት ህግ ለመስማት የፈቀዱት። በሙሴ ስር የነበሩት እስራኤል ተቀባይና የሚማር ልብ ቢኖራቸው ኖሮ እግዚአብሔር ህጉ በልባቸው በጻፈው ነበር፣ በውስጣቸው ተፈጥሯቸው ባደረገው ነበር። የቃሉ ህይወት በእነሱ ላይ ተዋህዶ ህይወት በሆናቸው ነበር። በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር፣ ህይወትም በቃል ውስጥ ነበረች። በቃል ውስጥ ያለችው የእግዚአብሔር ህይወት ለሰው ብርሃኑ ነበረች። የእግዚአብሔር ህይወት በቃሉ ውስጥ ነው። አሁን የእግዚአብሔርን ቃል እርሶ ሲሰሙ በእግዚአብሔር ህይወት ተነኩ ማለት ነው። እስራኤልም ህጉን ቃል ወይም ቃሉን ወይም ህግጋቱን ቢሰሙት ኖሮ ከእነሱ ጋር ተዋህዶ እንደ ተፈጥሯቸው ይሆንላቸው እና በቀላሉ በታዘዙት ነበረ። ህይወት ከውስጥ ወደ ውጪ ነውና በዚህም ስርዓት ያላቸው በሆኑ ነበር። የሆነ ሆኖ እስራኤል በቀጥታ እግዚአብሔርን ድምጽ ከራሱ መስማት ተቃወሙ። ከዛ ይልቅ የመረጡት ሙሴን ወደ ሲና ተራራ መላክና በእነሱ ምትክ እንዲሰማ ነበር። ስለዚህም ህዝቡ የእግዚአብሔርን ድምጽ የሰሙት በተዛዋሪ በሙሴ በኩል ሙሴ እግዚአብሔር እንዲህ ይላል ብሎ የነገራቸው ነው። ህጉም በውጫቸው ቀረ። እግዚአብሔር እንደዛው ከውጪ የሚጫንና የሚያስገድድ ሆነባቸው። ልክ አመጸኛ ልጅ ትዛዝ ሲነገረው አሻፈረም ብሎ በራሱ መንገድ እንደሚሄድ ሆኖ ህጉ በስጋዊ አእምሮ ሲታይ ሻካራና የማይስማማ ይመስላል። በጻድቁ እግዚአብሔር አባት ህጉ ታስቦ የተሰጠው ግን የአመጸኛ ልጆችን ፈቃድ ለመስበር ነበር። ስለዚህም እነሱ በተግባር ከጌታ ኢየሱስ ጋር ሆነው እንዲህ ማለት እንዲችሉ በሉቃስ 22:42 ነገር ግን የኔ ፈቃድ አይሁን ያንተ ይሁን እንጂ ወይም እንደ ዳዊት በመዝሙር 118:71 ሥርዓትን ማር ዘንድ ያስጨነቀኝ መልካም ሆነልኝ ከአላፋትና ወርቅ ብር ይልቅ የአፍህ ቃል ይሻለኛል። ይሄ ነው ከተቀበለው መከራ የተነሳ መታዘዝን የተማረ ልጅ የመቃተት ጩኸት። ለኛ የአባታችን ግሳጼ የመጀመሪያ ያልበሰለው እይታችን አሳዛኝ ነው። ነገር ግን በተፈቃሪው የመለከቱ ግሳጼ ህጋዊ የእግዚአብሔር ልጆች በስልጣና ላይ መሆናችንን እንደሚያሳየን ከያዋን ዘንድ ከትውልዱ ያስተዋለማን ይሆን። በዕብራውያን 12:5-8 ተመልከቱት። ከግሳጼ ውጪ ወደ መንፈሳዊ ብስለትና ወደ ፍጽምና አሊያ እንደማንመጣ በግልጽ ይናገራል። እግዚአብሔር ውጤታማ አስተማሪ እንደሆነም መርሳት የለብንም። እግዚአብሔር ያለው ፍላጎት ከግለሰቦች ጋር ያለው ህብረት ለእያንዳንዳቸው መናገር ነው። እያንዳንዳቸው ራሳቸውን ችለው የእግዚአብሔርን ድምጽ በነጻነት እንዲሰሙ ነው። በጎች ወይም አማኞች ሁሉ የእረኛቸውን ድምጽ ይሰሙ ዘንድ መንፈሳዊ መብታቸው መሆኑን ማወቁ ላይ ኃይል አለው። ይህ ሲባል ደግሞ የማይለወጡ የእግዚአብሔር አሰራሮች ከጎን አብረው የሚሄዱም አሉ። እግዚአብሔር በሰዎች ይናገራል፣ በተፈጥሮም ይናገራል። ለራሳችን በሚገባን በብዙ የመንፈስ አሰራሩ በረቂቅ አሰራሩም ሊናገር ይችላል። ባህያም ተናግሯል። እግዚአብሔር ያው አራት እግር ባለው ሰባኪ ማለት ነው። መንፈሱ እግዚአብሔር አንድ ነው፣ አሰራሩም ልዩ ልዩ ነውና እግዚአብሔር በሌሎች ሰባኪዎች ወይም በአስተማሪዎች ሲናገር ሲያስተምረን ግን በውስጣችን ባለ በሁለት ምስክርነት ተደግፈን መስማት አለብን። ይህም መለኮታዊ ህግ ነው። ምስክርነት በሁለት ይጸናልና ወይም አንድ እውነት ስታብሊሽ የሚሆነው ወይም ደግሞ የሚመሰረተው በሁለት ምስክርነት ነው ወይም ከዚያ በላይ ማለት ነው። ግን ይህ መለኮታዊ ህግ የሚሰራው የመለኮት ህግ ወይም ቃል በልባችን ከተጻፈ ነው። የእግዚአብሔር ቃል በሙላት ይኖርባችሁ የሚለን የእግዚአብሔር ቃል በዚህ ምክንያት ነው። በነገራችን ላይ የሚያነብ ህይወት ያለው ሰው የተባረከ ነው። በማንበብ ውስጥ ኃይል አለና እግዚአብሔር ቃል ለንጉሱ ሲናገረው ንጉሱ ምን ማድረግ እንደሚገባው ይህንን የእግዚአብሔርን ህግ መጽሐፍ ዘመኑን ሁሉ ያንብበው ይላል። እና ንጉሱ በገዛ ዘመኑ ምን ማድረግ እንዳለበት ያውቅ ዘንድ ይላል። እና የግዴታ ማንበብ መልካም ነገር ነው። ሁላችንም እግዚአብሔር በሁለት ምስክርነት ወይም ደብል ዊትነስ እንዴት በተግባር እንድንጠቀምበት ሊያስተምረን ይገባል። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ ሰላማቸውም የበዛ ይሆናል። ግን መንፈስ ቅዱስ የሆነው አጽናኝ ሁሉን ያስተምራቸዋል። እንግዲህ መምህራችሁ አንድ ነውና ሌላው መምህር ብላችሁ አትጥሩ። ያስተምርህ ዘንድ በእሳታዊ ቃሉ ድምጹን አሰማ። የእግዚአብሔር ቃል በሙላት ይኖርባችሁ ተብሎ እንደተጻፈ በሁለት ምስክርነት ድምጹን ከስጋና ከዚህ ምድር ካሉ ብዙ ድምጾች መካከል ለመለየትና የእግዚአብሔርን አእምሮ የልቡ ሐሳብ ከምድራዊ ነገር ለይተን የምናውቀው ቃሉ በውስጣችን ሲያድርና የህጉ እቅድ ምን እንደሆነ ስናስተውል ነው። በእግዚአብሔር ቃልም አእምሮአችን ሲታደስ የእግዚአብሔርን ፈቃድ ለመለየት በጣም ይቀለናል። ንጹህ የእግዚአብሔርን ድምጽ ለመስማት ሙሉ በሙሉ የሚደገፈው በልባችን አቋምና አስተያየት እንዲሁም አስተሳሰብ ነው። ከእግዚአብሔር ህግ ጋር እንስማማለን ወይስ ፈቃዱን በመቃረን እንጋፈዋለን? ከሆነ ህጉ አልገባን ወይም ላለመታዘዝጉን እንተዋለን። ቅንነት ለዘላለም ፍትን እንዲያይ አጽንቷልና እግዚአብሔር መንገዱን እንዲያስተምረንና እንዲገልጽልን አይምሮውን ልቡን እንድናውቅ እንጠይቀዋለን። አሜን። የነው ለተኛ የጴንጤኮስቴ ጣ በነገራችን ላይ ብዙዎች ህግ እንደተሻረ ለዘላለም እንደተወገደ አድርገው ያስባሉ። የህግ ክርስቶስ ግን የህግ ፍጻሜ ነው። በፍቅር የሚኖር ህግን ይፈጽማልና ያ ማለት አንድ ሰው በፍቅር ከተመላለሰ አቅሙ አለው ማለት ነው። ህግን አፕላይ ሊያደርገው ኢየሱስ ጌታ ነው። እግዚአብሔርን መስማት እርሱን መውደድ ያመጣብናል። ልጆችን ወደ ተገቢው ክብር ለማምጣት ተገቢው መጽሐፍ ቅዱሳዊ ደረጃን በጠበቀ መልኩ ልጆችን በመቅጣት ስነ ስርዓት ማስተማር ተገቢ ነው። አንዳንድ ቤተሰቦች ልጆቹ በልጅነታቸው በተገቢው መንገድ መቅጣት ይፈራሉ። ይሄው ልጆቻቸው እንዳይጠሏቸው በመፍራት ነው። ልጆችን መቅጣት በመጽሐፍ ቅዱሳዊ ደረጃ ጠብቆ ስከሆነ ድረስ ትክክል መሆኑን መገንዘብ ወሳኝነት አለው። ማሰቃየትን እስካልጨመረ ድረስ ማለት ነው። ቅጣትና ማሰቃየት ትርጉማቸው በመጽሐፍ ቅዱስ መመዘን አለባቸው። በርግጥ ይህ ከጥናታችን ውጪ የሆነ አርስት ነው። በዚህ ግን ቆም ነገር ያዘለን ነገር ማስቀመጥ እንፈልጋለን። ካስተዋልን አብዛኛውን ጊዜ ወላጆቻቸውን የሚወዱ ልጆች በቀድሞ የልጅነት ዘመናቸው በተገቢ በወላጆቻቸው ተቀጥተው ያደጉ ናቸው። ከሰማዩ አባታችንም ያለን ህብረትና ግንኙነት እንደዚህ ነው። እግዚአብሔር ሲቀጣን በመጀመሪያ ያሳዝናል፣ ከእርሱም ለመሸሽ እንፈልጋለን። በፍጻሜው ስናስተውል ግን እግዚአብሔርን እንወደዋለን። የሚቀጣን ወደ ብስለት ለማምጣት ለጥቅማችን ከቅድስናውም እንድንካፈል ነው። እግዚአብሔር ምንም ሲያደርግ መነሻ ልቡ መለኮታዊ ፍቅሩ ነው መሆኑን እኛም ደግሞ ማስተዋል ሲያመጣን በአባታችን ደስ ይለናል። ደግሜ ላለው እግዚአብሔር ምንም ሲያደርግ መነሻ ልቡ ፍቅር ነው። ካስፈለገም ሰልሽ ይላለው እግዚአብሔር ፍቅር ነው። ጌታ ኢየሱስ የተናገረው ታላቁ ትእዛዝ የሚገኘው በዘዳግም 6 4 እና 5 ላይ ነው። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም እግዚአብሔር አምላክን በፍጹም ልብህ በፍጹም ነፍስህ ውደድ በፍጹም ኃይልህም ውደድ። ይህ የሚገርም ቃል ነው። በጣም የምናተኩረው እግዚአብሔርን ውደድ በሚለው ትእዛዝ ላይ ነው። የሚገርመው ግን እግዚአብሔር መውደድ እንዴት እንደሚመጣ ብረስተናል። ይኸውም ትኩረት አልሰጠነውም። የትእዛዙ ቁልፍ ያለው በመጀመሪያው ሐረግ ላይ ነው። እስራኤል ሆይ ስማ ስማ ስማ። እርሱን መስማት እርሱን ወደ መውደድ የሚያመጣን የመጀመሪያው ደረጃ ነው። መጀመሪያ እንሰማለን። ይህም እምነትን ያዘጋጃል። እምነት ከመስማት ስለሚመጣ ከዛ ያ እምነት በእሳት ይፈተናል። ይህም ያ እምነት እንደ ንጹህ ወርቅ ንጹህ እምነት እንደሆነና እንዳልሆነ ይኸውም በስጋው የተደገፈ መረዳት እንዳይሆን በእሳቱ ይነጥራል። ይህም ፈተና ትዕግስትን ያዘጋጃል ወይም ጽናትን። ከዛ በኋላ ነው ተስፋውን የምንቀበለው ወይም የምንጨብጠው። እግዚአብሔር በዕብራውያን 6:12 በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች ማለት ቸልተኞች፣ ዘገምተኞች ወይ ቸልባዮች እንደማለት ነው እንድትሆኑ አንፈልግም። እግዚአብሔር ለአብርሃም ተስፋን በሰጠው ጊዜ የሚምልበት ከርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ እንዲህም አለ፣ በእርግጥ ባርካለሁ ዘርህንም አበዛዋለሁ። አብርሃምም በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ፣ ተፈጸመ። እግዚአብሔር ይመስገን። በክርስቶስ ሥራ በውስጣችን በፈሰሰው የእግዚአብሔር ፍጹም ፍቅር ሆነን ሰላም ለእናንተ ይሁን እንላለን። በሚቀጥለው ሳምንት ደግሞ እግዚአብሔር ቢፈቅድ ወደ ሮሜ ሰዎች መጽሐፍን እንጀምራለን። ጌታ የዛን ጊዜ ሰው ይበለን። የጌታ መንፈስ እንግዲህ የምንሰማቸውን የእግዚአብሔር ቃል ያው ሁልጊዜ ስለሚያስታውሰን እየታዘዝን በእርሱ እንበረታለን። ጌታ ጸጋ ስለሚያበዛልን ማለት ነው። ጌታ ይባርካችሁ። ጌታ ከሁላችንም ጋር ነው። ወደሚቀጥለው መዝሙር አብረን እናልፋለን። ጌታ ይባርካችሁ።
መልካም ታደ ፋብሪ ዘሁ ከፋትን የማታ እትሰጣለ ፈርፈግን አታውቅ ያጂ ኢየሱስ የሚመስል
ማህደር በድጋሚ ሰላም ለእናንተ ይሁን አድማጮቻችን። ከዚህ በመቀጠል ከጥበብ ማህደር የተሰኘውን ዝግጅታችንን ይዘን እንቀርባለን። የክብርና አባት በማወቅ የጥበብና የበገለት መንፈሱ እንዲበዛልን ጸሎታችን ነው። ጌታ ይርዳላችሁ። አሜን።
የእግዚአብሔር ስም የእግዚአብሔር ስም የጸና ግንብ ነው። ጻድቅም ወደ እርሱ ወጦ ከፍ ከፍ ይላል። መጽሐፈ ምሳሌ 18:10 እንዲህም ይሆናል፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። እግዚአብሔርም እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ደግሞም እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛሉ። ትንቢተ ኢዮኤል ምዕራፍ 2 ቁጥር 32 የሐዋርያት ሥራ ምዕራፍ 2 ቁጥር 21 ደግሞ የጌታን ስም የሚጠራ ሁሉ ይድናል። እንደገናም በሮሜ 10:13 የጌታን ስም የሚጠራ ሁሉ ይድናልና። በዘጸአት 3:14 ደግሞ እግዚአብሔር ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህም ለዘላለም ስሜ ነው፣ እስከ ለልጅ ልጅም ድረስ መታሰቢያዬ ይሄ ነው። በኦሪት ዘጸአት ምዕራፍ 6 ቁጥር 3 ለአብርሃም ለይስሐቅ ለያዕቆብ ኤልሻዳይ አምላክ ተገለጥኩ፣ ነገር ግን ስሜ ያህዌ አልታወቀላቸውም ነበር። ኦሪት ዘጸአት 34:5 ደግሞ እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ እግዚአብሔር እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለ ብዙ ቸርነትና እውነት እስከ ሺህ ትውልድ ቸርነት የሚጠብቅ ያበሳና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጽ የአባቶችንም ኃጢአት በልጆቹ እስከ 3-4 ትውልድ ድረስ በልጅ ልጆቻቸው የሚያመጣ አምላክ ነው ሲል አወጀ። በኢሳይያስ 9:6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል፣ ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ማቴዎስ 1:23 በራእይ 1:8 ደግሞ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። በኢሳይያስ 44:6 የእስራኤል ንጉሥ እግዚአብሔር የሚበዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛው ነኝ፣ እኔ ኋለኛውም ነኝ፣ ከኔም ሌላ አምላክ የለም፣ እንደኔ ያለ ማን ነው? ይነሳና ይጥራ ይናገርም፣ ከጥንት የፈጠርኩ ሕዝብንም የፈጠርኩትን ሕዝብም ያዘጋጅልኝ፣ የሚመጣውም ነገር ሳይደርስ ይንገረኝ። አትፍሩ አትደንግጡም፣ ከጥንቱ ጀምሬ አልነገርኳችሁምን? ወይስ አላሳየኋችሁምን? እናንተ ምስክሮቼ ናችሁ። ከኔ ሌላ አምላክ አለን? አምባ የለም፣ ማንንም እኔ አላውቅም። በራእይ 22:13 አልፋና ኦሜጋው ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። በምሳሌ 18:10 የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላል። በሮሜ 10:13 የጌታን ስም የሚጠራ ሁሉ ይድናልና።
Yeah.
لفقدتا ለፈገግታ በዛሬው ለፈገግታ የሰባኪው ምሳሌ ከተሰኘው መጽሐፍ ላይ የተወሰደ ይሆናል። ሚስት አጣሁ ይላል አርስቱ። ሰባኪው ትዳር ያልመሰረቱ ወጣቶችን ሰብስበው እጮኛ እንዴት መያዝ እንዳለባቸው ሲያስተምሩ ወጣቶች እጮኛ ስትመርጡ መመዘኛ ወይም ክራይቴሪያ አታብዙ። እግዚአብሔር የሚያስቀምጠው የመጀመሪያው መመዘኛ ክርስቲያንን ከክርስቲያን ጋር መጋባት አለበት ነው የሚለው። ደግሞም ልብ በሉ፣ ፍጹም የሆነች ሚስት ወይም ባል አይገኝም። የምናገኘው አንዱ ያንዱን ጉለት ለማሟላት ነውና ይሄንንም አስቡበት። አለበለዚያ ፍጹም የሆነ እንከን የሌለበትን ጓደኛ እየፈለጋችሁ ስትኖሩ አታገኙም። እድሜያችሁም አልቆ ሳታገቡ ቆማችሁ ትቀራላችሁ እንጂ የሚለውን ትምርታቸውን ለማስጨበጥ የሚከተለው ምሳሌ ተጠቀሙ። አንድ ወጣት ሳያገባ እድሜው ከወጣትነት ወደ ጎልማሳነት ገፋ። የቤተክርስቲያን መጋቢ ጠራውና ለምንድነው የማታገባው? ስራ አለ፣ ቤትም አለ፣ ሁሉ ተሟልቷል፣ ምንድነው ችግር ብለው ቢጠይቁት እንዲህ ብሎ መለሰላቸው። ካስከጂ ያለውን መመዘኛዬን ወይም ክራይቴሪያን የምታሟላ ሚስት አጣው አላቸው። እርሳቸውም እስቲ ለመሆኑ ምንድነው ይሄንን ከኤስከጂ ወይ ደሞ ካስከፈ ያለው መመዘኛ ንገረኝ ልረዳው አሉት። እርሱም ቀጠለና ኤ አክቲቭ፣ ቢ ቢዩቲፉል፣ ሲ ክሪኤቲቭ፣ ዲ ዲሰንት፣ ኢ ኤክሰለንት፣ F fantastic, G giant, H humble, I innocent, J gentle, K ካይንድ ያለ ሲቀጥል መጋቢው አቋረጡትና የኔ ወንድም ይሄን ሁሉ የምታማላ ሚስት አታገኝም ነገር ግን ጉድለትና እንከን የሌለበት ክርስቶስን የምታመልከውን ሴት እንድታገባ እመክርሃለሁ አሉት። አሁን ወገኖቼ ሆይ ባልና ሚስት የሚጋቡት ለመረዳዳት ነውና የሚረዳ ነገር የሌላቸው ምንም የሚረዳ ነገር የሌላቸው ምንም የማያስፈልጋቸው ከሆኑ መጋባት አያስፈልጋቸውምና ከእውነቱ ጋር እንድንታረቅ ጌታ ይርዳን። አሜን። ያስተማረ ነው የሚናገረው። ሃሌሉያ። የሚቀጥለው ደግሞ በእድሉ ያድጋል ይላል። ሰባኪው በቤተ ክርስቲያን ያሉት ባለ ትዳሮች ሰብስበው ስለ ቤተሰብ አኗኗር ስለ ልጆች እንዲሁ ሲሉ አስተማሩ። ቤተሰብ በእግዚአብሔር የተመሰረተ ስለሆነ በደስታና በፍቅር በመተሳሰብ በእግዚአብሔር የተመሰረተ ስለሆነ በደስታና ልንኖር ይገባናል። ልጆች ደግሞ የእግዚአብሔር ስጦታ ስለሆኑ ማሳደግ የምንችለውን ያህል ልጆች እንደ አቅማችን ወልደን ማሳደግ አለብን እንጂ በእድሉ ያድጋል ብለን የመጀመሪያው ገና ሳይጠነክር በላዩ መጨመር የለብንም። አራርቀና መጠነን መውለድ አለብን። ለዚህ እንዲረዳን ሳይንሳዊ የሆኑ መንገዶችን ሐኪም ያማከረን ብንጠብቅ ኃጢአት አይደለም ለሚለው ትምህርታቸው የሚከተለው ምሳሌ በመጠቀም አስረግጠው ተናገሩ። በስነ መለኮት በመጽሐፍ ቅዱስ ትምህርት ቤት መምህሩ ልጆቹን መጥኖ አራርቆ ስለመውለድ ሲያስተምሩ ለተማሪያቸው እንዲህ እያሉ ማስተማር ጀመሩ። የእግዚአብሔር ስጦታ የሆኑት ልጆች በአግባቡ ባናሳድግ እግዚአብሔር ይጠይቀናል። ስለዚህም እንዲረዳን መጥነን መውለድ አለብን እንጂ ማንጋጋት አይገባንም እያሉ ሲያስተምሩ አንድ ያልተወጣለት ተማሪ ጥያቄ ጠየቀ። ዘፍጥረት 1:26 ላይ ብዙ ተባዙ ምድሩ ሙሏት ይላል። የእርሶ ትምህርት ግን ብዛትን ሳይሆን ቅነሳን ነው የሚያሳየው። ከቃሉ ጋር አይጋጭም ወይ አላቸው። ታዲያ እግዚአብሔር ቢላቸው እሳቸውም ታዲያ እግዚአብሔር ብዙ ተባዙ ምድሩ ሙሏት ቢል አንተም ብቻህን ምድርህን ልትሞላ ትፈልጋለህን? ለሁሉም የተነገረ ቃል ነው ብለው ጥያቄውን በጥያቄ በመመለስ አሳረፉት ይባላል። አዎ ወገኖቼ ዛሬ በአቅማችን መውለድና ማሳደግ እንደሚገባን ከዚህ ብዙ እንማራለን። የሚቀጥለው ወደ ጎንህ ተመልከት ይላል አርስቱ። ሰባኪው በዚህ ምድር ላይ ስንኖር ህይወታችን የሚመራ ብቸኛው መሪያችን እግዚአብሔር ብቻ ነው። አሜን። በእርሱ ፊት በጸሎት ስንቀርብ እርሱ ፈቃዱን ያስታውቀናል። የትኛውንም ስራ መስራት እንዳለብን፣ የት ሀገር መኖር እንዳለብን፣ በየት መንገድ መሄድ እንዳለብን፣ ማንን ማግባት እንዳለብን ምሪት የሚሆነው ግን የኛም ድርሻ ስንወጣ ነው። ዳዊት ለጦርነት ሲወጣ ልውጣ ወይ ብሎ ይጸልይ ነበር። ውጣ ሲለው ይወጣል፣ አትውጣ ሲለው አይወጣም። አንድ ጊዜ ኮሽታ ድምጽ ስትሰማ ውጣ እኔ ካንተ ጋር ነኝ አለው። መስማት የዳዊት ድርሻ ነበር። ስራ የሌለው ሰው ወደ እግዚአብሔር ቢጸልይ ስራ መስጠት የእግዚአብሔር ድርሻ ነው። ወጣ እያሉ የስራ ማስታወቂያዎችን ማንበብ ደግሞ የግለሰቡ ድርሻ ነው። ልክ እንደዚሁ እጮኛ ለሌለው እጮኛ ሚስት መስጠት የእግዚአብሔር ድርሻ ነው። በፍቅር መጠየቅ ደግሞ የሰው ድርሻ ነው የሚለውን ትምህርታቸውን ለማስጨበጥ የሚከተለው ምሳሌ ተናገሩ። አንድ ወጣት ሳያገባ ብዙ ጊዜ ቆየና ወንጌላዊው ሚስት ለምን አታገባም ብሎ ጠየቀው። እርሱ እየጸለይኩ ነው አለው። ከአመት በኋላም ጠየቀው። አሁንም እየጸለይኩ ነው አለው። አሁንም ከተወሰኑ አመታት በኋላ አሁንም እየጸለይኩ ነው ብሎ ጠየቀው። አሁን እየጸለይኩ ነው አለው። መቼ ነው የምትጸልየው እስቲ ንገረኝ ብሎ ጠየቀው። ከሰኞ እስከ ሰኞ ወይም ከእሁድ እስከ እሁድ ነው አለው። በዚህን ጊዜ ወንጌላዊው ይሄማ የምትጠይቅበት ጊዜ የለህም ማለት ነው፣ እባክህ ከዚህ በኋላ ከሰኞ እስከ አርብ ጸልይና ቅዳሜና እሁድ ወደ ጎን ዞር ዞር ብለህ ተመልከት። ጸሎቴም ተመለሰ ማለት ከዛ በኋላ ተጀምራለ።
Hallelujah, amen, amen. And give me the power. Wangel Radio.